እሺ እንደምን አደራችሁ? እግዚአብሔር ይመስገን ድምጽ ይሰማል። እሺ ጌታን እናመሰግናለን። እንደተባለው እግዚአብሔር ከብዙ ነገር ጠብቆ እዚህ አድርሶናል። ጌታን እጅግ አድርገን እናመሰግናለን። እንግዲህ ዛሬ ደግሞ አብረን እግዚአብሔር የሚያስተምረንን ከኔ ጋር እንካፈላለን። አስቀድሜ ይህንን እድል የሰጠኝን በእናንተ ፊት እንድቆም ቃሉን ደግሞ እንዳካፍላችሁ እድል የሰጠኝን እግዚአብሔርን አመሰግናለሁ። ከዛም ደግሞ ፓስተር ተስፋን አመሰግነዋለሁ እዚህ አምኖኝ ደግሞ እዚህ እንድቆም እድል ስለሰጠኝ። ጌታ ያስተምረናል፣ ይናገረናል። ሁልጊዜ እንደምለው የትኛውም እግዚአብሔርን የምናገለግልበት መድረክ የከበረ ነው፣ አንድም ሰው ቢሆን ማለት ነው። ይሄ ደግሞ በጣም የከበረ መድረክ ነው። ብዙዎች አንጋፋ የሆኑ የሚያገለግሉበት። ስለዚህ እኔ ራሴን እንደ በቂ አልቆጥርም፣ ግን እግዚአብሔር በእኔ ውስጥ ብቃት እንደሆነ ግን ይህንን አውቃለሁ። ስለዚህ በዛ መንፈስ ነው የምቆመው። ዛሬ አብረን እንድናይ የፈለግኩት ክፍል የዮሐንስ ወንጌል ምዕራፍ 2 ላይ የሚገኘው የመጀመሪያው ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ያደረገውን ተአምራት እሱ ላይ ተመርኩዞ ነው መልእክት የሚሆነው። የመልእክቱ አርዕስት የእግዚአብሔር ልብ ወይም እግዚአብሔር ለሰው ልጆች ያለው ሐሳብ የሚል ነው እና በዛ ዙሪያ እስቲ እግዚአብሔር እንዲያስተምረን አብረን እንጸልይና ወደ ቃሉ እንሄዳለን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ጌታ ሆይ አሁንም እናመሰግናለን። ምስጋናችን አያልቅም፣ አድናቆታችን አያልቅም። ስላደረክልን መልካም ነገር ሁሉ ጌታ ሆይ፣ ስለሰጠህን ህይወት፣ ስለ ማንነትህ፣ ስለ ክብርህ በጌታ በኢየሱስ ስም በዚህ ማለዳ ደግመን እናመሰግናለን። ጌታ ሆይ አሁን ደግሞ ቃልህን ከፍተን ስንነጋገር መንፈስ ቅዱስ እንዲያስተምረን እንዲናገረን በመካከላችን በክብርህ እንድትመላለስ ጌታ ሆይ እንደመጣን ተመልሰን ከዚህ እንዳንሄድ ተለውጠን ወደ አንተ ቀርበን ካንተ ሰምተን ተፈውሰን ተፈተን ጥያቄያችን ተመልሶ ጉልበት ተጨምሮልን ቀጥለን የምንሄድበት ስንቅ አግኝተን ከዚህ እንድንወጣ እኔ በጌታ በኢየሱስ ስም እጸልያለሁ። ጌታ ሆይ እንዲሁ በየሳምንቱ ቤተ ክርስቲያን መተን ነበር ለማለት ቼክ አድርገን ቦክስ ለመሄድ እንዳይሆን ጌታ ሆይ፣ ነገር ግን አንተን ተገናኝተን ከመንፈስ ጠጥተን እግዚአብሔር ሆይ ጉልበት አግኝተን ከዚህ እንድንወጣ በጌታ በኢየሱስ ስም እኔ እጸልያለሁ። ጌታ መንፈስ ቅዱስ ያለመከልከል በዚህ እንድትመላለስ እንጋብዝሃለን። እንደ ወደድክ ተናገር፣ እንደ ወደድክ አድርግ። በመካከላችን መኖርህን ጌታ ሆይ በምልክት በድንቅ በተአምራት በማንነትህ እግዚአብሔር ሆይ እንድታረጋግጥ በጌታ በኢየሱስ ስም እንጠይቃለን። ጌታ መንፈስ ቅዱስ ሆይ ኢየሱስን በዚህ አክብረው፣ ኢየሱስን በዚህ አክብረው። ኢየሱስ በዚህ ሲከብር እኛ ደግሞ እንባረካለን፣ እንለወጣለን። ስለዚህ ኢየሱስን በዚህ አክብረው በጌታ በኢየሱስ ክርስቶስ ስም አሜን። እሺ ሃሌሉያ። ክፍሉን አነበውና ከዛ እንጀምራለን። እንዳልኳችሁ የመልእክቴ አርዕስት የእግዚአብሔር ልብ ወይም እግዚአብሔር ለሰው ልጆች ያለው ሐሳብ የሚል ነው። የዮሐንስ ወንጌል ምዕራፍ 2ን ከ1 እስከ 11 አነበዋለሁኝ። በሶስተኛውም ቀን በቃና ዘገሊላ ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው፣ እስከ አፋቸውም ሞላቸው። አሁን ቀድማቹ ለአሳዳሪው ስጡታላቸው ሰጡትም አሳዳሪውም የወይን ጠጅ ሆነ ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ውሃውን የቀዱት አገልጋዮች ግን ያውቁ ነበር አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ አቀርባል ከሰከሩም በኋላ መናኛውን አንተ ግን መልካሙን የወይን ጠጅ እስካሁን አቆይተሃል አለው ኢየሱስም ይህንን የመልክቶች መጀመሪያ በገሊላ ቃና አደረገ ክብሩንም ገለጠ ደቀ መዛሙርቱም በእርሱ አመኑ አሜን ሃሌሉያ እሺ ኢየሱስ የምድር አገልግሎቱን በጀመረበት ጊዜ በመጀመሪያ ያደረገው ተአምራት ትንሽ ጥያቄ ሊፈጥር ይችላል አይደል የመጀመሪያው ሌላ በጣም ብዙ ችግር አለ በዚህ ዓለም ላይ በሰርግ ላይ የወይን ጠጅ ከማለቅ ሚከብድም ይመስል አይደል የታመመ ሰው ይኖራል በአጋንንት የሚሰቃዩ ነበሩ ሌሎች ብዙ ችግር ያለባቸው ሰዎች ነበሩ ግን እግዚአብሔር ለምን ይሄንን ተአምራት የመጀመሪያ አደረገው ብዬ ሳስብ መጽሐፍ ቅዱስን ሳጠና የታየኝ ነገር ምንድነው የእግዚአብሔርን ልብ እግዚአብሔር ለሰው ልጆች ያለው ሐሳብ የተገለጠበት ተአምር እንደሆነ ነው ለኔ የገባኝ እና አንዳንድ ጊዜ በፈረንጆች የሚባል ነገር አለ አይደለ random kindness የሚባል ነገር አለ እንደዛ አይነት አይደለም ጌታ በዚያ ሳልፍ እስኪ ወይን ጠጅ አልቆባቸዋል ልቀይርላቸው ብሎ ያደረገው ሳይሆን ትንቢታዊ የሆነና የእግዚአብሔርን ልብ ለሰው ልጆች ለኛ ያለውን ሐሳብ የገለጠ ተአምራት ነው እስኪ ወይን ጠጅ በብሉይ ኪዳንና በአይሁድ ባህል ምን እንደሆነ ጥቂት ወደ ኋላ ሄድ ብለን እንድንመለከት ፈልጋለሁኝ ወይን ጠጅ በአይሁድ ባህል ውስጥ በጣም የተለመደና ሁሉም ምግባቸው ላይ በግብዣዎቻቸው ላይ በተለያዩ በሚያደርጓቸው ነገሮች ላይ የተካተተ መጠጥ ነው የወይን ጠጅና የወይን ጠጅ በእግዚአብሔር ቃል ውስጥ ወይም በአይሁዳውያን ህይወት ውስጥ መትረፍረፍን ህይወትን መባረክን የእግዚአብሔርን እጅ እና የእግዚአብሔርን ስጦታ የሚገለጥበት ነገር ነበረ ለአይሁዳውያን እንደውም በአምልኳቸውም ውስጥ እንኳን የተካተተ ነበር አይደል የመጠጥ መስዋዕት የሚባል አለ ወይንን ጨምረው የሚያቀርቡበት ስለዚህ ጌታ ይሄንን ተአምራት ሲያደርግ መጽሐፍ ቅዱስም ላይ ሲመዘገብልን ያንን ሁሉ ተንተርሶ የሆነ ነገር ነው እግዚአብሔር ለሰው ልጆች ያለውን ሐሳብና በእኛ ላይ ያለው ዓላማ ምን እንደሆነ ሊገልጥ ስለፈለገ ነው ብዬ አስባለሁ እሺ ሄደን በብሉይ መጽሐፍት ውስጥ አንዳንድ የመጽሐፍ ቅዱስ ጥቅሶችን እናነባለን በመዝሙር 104 ቁጥር 15 ላይ እንደዚህ የሚል ቃል አለ ወይን የሰውን ልብ ደስ ያሰኛል ይላል እና እግዚአብሔር የኛን ደስታ ይፈልጋል እግዚአብሔር ለሰው ልጅ ያለው ሐሳብ ምንድነው ብላችሁ መጀመሪያ ብትጠይቁ ፍቅር ነው እግዚአብሔር ሲፈጥረው ሰውን የፈጠረው በፍቅሩ ከእግዚአብሔር ጋር እንዲኖር በደስታ እንዲኖር ነው ስለዚህ ይሄም ምልክት ሲያደርግ ጌታ የመጀመሪያው ምልክት ሲያደርግ ምንድነው ይያለን ያለው ደስታችሁን እፈልጋለሁ የተትረፈረፈ ህይወት እንዲሆንላችሁ ነው የመጣሁት የዮሐንስ መልእክት በጠቅላላ ወንጌሉን ስታነቡት እዚህ ነገር ላይ በጣም አተኩሮ ይናገራል ብዙ የሚለው ነገር አለው አይደለ እኔ ዮሐንስ 10:10 ያው ሁላችንም ሁሉ ጊዜ መንጠቅሰው ህይወት እንዲሆንላችሁ ምን እንዲበዛላችሁ መጣው የሚበዛ ህይወት የሚትረፈረፍ ህይወት ደስታና ሰላም የሞላበት ህይወትን ሊሰጠን ነው ክርስቶስ ኢየሱስ ወደዚህ ምድር የመጣው መጀመሪያም ደግሞ እግዚአብሔር የፈጠረን ለምንድን ነው በዚህ አይነት የተትረፈረፈ ህይወት ውስጥ እንድንኖር ነው የፈጠረን አንዳንድ ጊዜ ይሄ ነገር ይጠፋብናል ብዙ ሰዎች ምን ይመስላቸዋል ብሉይ ኪዳን ውስጥ ያለው እግዚአብሔርና አዲስ ኪዳን ያለው ሁለት የተለያዩ አድርገን እንወስድበት ጊዜ አለ አይደል ብሉይ ኪዳንን ስናነባ አንዳንዴ ከበድ የሚሉን ነገሮችን ስናይ እሱኛውን እግዚአብሔር አይደለም እንፈልገው እዚህ አዲስ ኪዳን ግን እግዚአብሔር አልተለወጠም አንድ ነው ያው ነው በብሉይም እግዚአብሔር ምንድነው ፍቅር ነው እግዚአብሔር ለፍጥረቱ ያለው ዓላማ ምንድነው ደስታ ነው ሰላም ነው ህይወት ነው የተትረፈረፈ ነገር ነው ግን ውድቀት ያመጣው የሰው ልጅ መውደቅ ያመጣው ሌላ ብዙ ጣጣ ስለነበር ነው እንግዲህ ክርስቶስ ኢየሱስ መልሶ የመጣውና የዋጀን እንደገና አሞጽ ትንቢተ አሞጽ ምዕራፍ 9 ቁጥር 14 ላይ እንደዚህ የሚል ቃል አለ ህዝቤ የህዝቤን የእስራኤልን ምርኮ እመርልሳለሁ የፈረሱትንም ከተሞች ሰርተው ይቀመጡባቸዋል ወይንም ይተክላሉ የወይን ጠጅም ይጠጣሉ አትክልትንም ያበጃሉ ፍሬዋንም ይበላሉ በመድራቸውም እተክላቸዋለሁ ከእንግዲህ ወዲህ ከሰጠኋቸው ከመድራቸው አይነቀሉም ይላል እግዚአብሔር ስለዚህ ምንድነው የወይን ጠጅም ይጠጣሉ ሲ የመትረፍረፍ የሰላም ከእግዚአብሔር የሚመጣ በረከትን የሚያሳይ ነው ይሄ በአሞጽ ላይ የተጻፈው ለእስራኤላውያን ወድ ምርኳቸውን እግዚአብሔር እንዴት እንደሚመልስ ሲነግራቸው የተናገረው ነገር ነው ስለዚህ ወይን ጠጅ አሁንም መልሼ እዛው ጋር ወስዳቸዋለሁ ሲምቦል ወይም ደግሞ ምልክት ሆኖ በብሉይ ኪዳንና በአይሁድ ባህል ወይን ጠጅ የሚለው ቃል የሚያሳየውን ነገር አብረን እንድናይ ነው ይሄንን እንጠቅሰውና እግዚአብሔር ለሰው ልጆች ያለው ልብ ምን አይነት ነው ስንል ይሄ የመጀመሪያው የኢየሱስ ክርስቶስ ተአምር ከወይን ጋር ተያይዞ ይሄንን ሊያሳይ የመጣ ነው ደሞም እንደነገርኳችሁ አይሁድ በአምልኳቸውም ውስጥ ወይንን አካተው ያመልኩ ነበር የወይን ጠጅን እንግዲህ ወይን ጠጅ በመጠጣት አትስከሩ በሚለው መንገድ ብዙ ሌሎች ጥቅሶችን ማየት እንችላለን እኔ ግን ማየት የፈለኩት ይሄ የወይን ጠጅ በብሉይ ኪዳን ከነበረው ቦታና ካሳየው ምልክት ይሄ የመጀመሪያው ኢየሱስ ክርስቶስ ያደረገው ተአምር የእግዚአብሔር ልብ ለኛ ምን እንደሆነ የሚያሳየንን እንድናይ ነው ይሄ እነዚህን ጥቅሶች እማነበው በዘሁልቁ ምዕራፍ 15 ቁጥር 5 ላይ እንደዚህ ይላል ቁርባን ለእግዚአብሔር የሚያቀርብ ከሚቃጠል መስዋዕት ወይም ከሌላ መስዋዕት ጋር እያንዳንዱን ጠቦት የኢን መስፈሪያ አራተኛ እጅ በሆነ ዘይት የተለወሰ ከመስፈሪያው ከአስር እጅ አንድ እጅ የሆነ መልካም ዱቄት ከእህል ቁርባን ከኢን መስፈሪያ አራተኛ እጅ የወይን ጠጅ ለመጠጥ ቁርባን ያዘጋጅ ይላል ስለዚህ በአምልኳቸውም ውስጥ ወይን ጠጅ የተካተተ ነበር አሁን እነዚህ አይሁዳውያን እንግዲህ ይሄንን ስለወይን የሚያቁት ነገር አለ ወይን የእግዚአብሔርን በረከት የእግዚአብሔርን ደግነት የእግዚአብሔርን እጅ የእግዚአብሔርን መልካምነት የሚገልጥ በረከቱን የሚገልጥ እንደሆነ ነው የሚያውቁት በባህላቸውም እንዲሁም ደግሞ በተጻፈው በአይሁድ አምልኮ ውስጥ ሁሉ ያለው ቦታ ይሄ እንደሆነ ነው የሚያውቁት ስለዚህ አሁን እንመጣለን ወደ አዲስ ኪዳን ኢየሱስ ክርስቶስ አገልግሎቱን ሲጀምር የመጀመሪያ ያደረገው ተአምራት ምንድን ነው ለነዛ ሰዎች የሚያሳያቸው ነገር ዛሬ ስለኛ የሚለን ምንድን ነው ብለን እንድናይ ነው እንግዲህ ወደዚህ የምንመጣው እሺ የሚቀጥለው ነጥቤን ስመጣ በቃና ዘገሊላ ኢየሱስ ወይኑን ወደ ውሃ ሲቀይር ምንድን ነው ያሳያቸው ወደሚለው እንሄዳለን በመጀመሪያ በዘፍጥረት 19 ከ8 እስከ 11 እንደገና ስለ ወይን የተባለውን ወይንን እንዴት አድርጎ እዛ ላይ እንደገለጠው አብረን እናንብብና አይተን ወደ አዲስ ኪዳን እንሄዳለን እንደዚህ ይላል ይሁዳ ወንድሞች አንተን ይመስሉሃል እጅህ በጠል ይሄ በዘዳግም 19 ከ8 እስከ 11 ያለው ያዕቆብ ልጆቹን በሙሉ ጠርቶ ሲባርካቸው ለይሁዳ ነገድ ኢየሱስ ክርስቶስ ለሚመጣበት ለይሁዳ ነገድ የሰጠውን በረከትና የባረከውን በረከት ነው እዚህ ላይ የምናነበው እዛ ላይ የወይን ጠጅ ተጠቅሷል ምክንያቱም የወይን ጠጅ ያለው ምልክት እግዚአብሔር ለሰው ልጆች ያለውን ልብ የሚያሳይና የእግዚአብሔርን በረከት የሚያሳይ ስለሆነ እንደዚህ ይላል ይሁዳ ወንድሞችህ አንተን ይመስሉሃል እጅህ በጠላቶችህ ደንደስ ላይ ነው የአባትህ ልጆች በፊትህ ይሰግዳሉ ይሁዳ የአንበሳ ደቦል ነው ልጄ ሆይ ከአደንህ ወጣህ እንደ አንበሳ አሸመቀ እንደ ቤት አንበሳም አደባ ያስነሳውም ዘንድ ማን ይችላል በትረ መንግስት ከይሁዳ አይጠፋም የገዥም ዘንግ ከእጆቹ መካከል ገዢ ሆነው እስኪመጣ ድረስ ያህዛብ መታዘዝ ለእርሱ ይሆናል ውርንጫውም በወይን ግንድ ይሰራል ያይቱንም ግልገል በወይን አረግ ልብሱን በወይን ጠጅ መጎናጸፊያውንም በወይን ደም ይላል ልብሱን በወይን ጠጅ መጎናጸፊያውንም በወይን ደም እንግዲህ የወይን ጠጅ ያው ከውሃ የበለጠ ነገር ነው አይደለ ፌርመንት ተደርጎ ተሰርቶበት የሚወጣ ነገር ነው ርካሽ ነገር አይደለም እዚህ ላይ ግን ምን ይላል ይሄ ልብሱን በወይን ጠጅ ያጥባል ይላል ምን ማለት ነው ወይን ጠጁ ከመትረፍረፉ የተነሳ ከመጠጣት አልፎ ልብሱንም ደግሞ የሚያጥብበት ይሆናል ማለት ነው ይሄ ስለ ይሁዳ ነገር ነው የተነገረው የይሁዳ ነገር ደግሞ ኢየሱስ ክርስቶስ የመጣበት ነገድ ነው ስለዚህ ወይን ጠጅ የሚያሳየው ነገር ምንድን ነው ኢየሱስ ክርስቶስ ለእኛ ይዞት የሚመጣውን ህይወት የተትረፈረፈውን ህይወት ነው የሚያሳየው ስለዚህ ይሄ በቃና ዘገሊላ የተደረገው ተአምራት የዛ ሁሉ ነገር ስብስብ ነው ማለት ነው ኢየሱስ ሌላ ተአምር ሊያደርግ ይችል ነበር ግን በመጀመሪያ ያደረገው ተአምር የልቡን እግዚአብሔር ለሰው ልጆች ያለውን ፍቅሩን ለሰው ልጆች ያለውን ሐሳቡን ለመግለጥ ያደረገው ተአምራት ነው ይሄ ደግሞ ለኛ የሚነግረን ነገር አለ ለህይወታችን እግዚአብሔር ስለኛ የሚያስበው ነገር ዛሬ ስለምንኖረው ኑሮ እግዚአብሔር ምን ይላል ብለን ስንጠይቅ የሚነግረን ነገር አለ ያንን ነው እኔ ዛሬ አብረን እንድናይ የፈለኩት እንዳልኳችሁ ሌሎች ብዙ ተአምራቶችን ሊያደርግ ይችል ነበር ጌታ በመጀመሪያ ነገር ግን ይሄንን ነው የመረጠው ይሄ ደግሞ በእግዚአብሔር ሐሳብ ውስጥ የነበረ ነገር ነው ስለዚህ ዛሬ አእምሯችንን እንድንቀይረው ነው መፈልገው እግዚአብሔር በቃ ሰርቫይቭ እንድናደርግ አይደለም የሚፈልገው እግዚአብሔር ለኛ ያለው ሐሳብ በቃ እዚህ ምድር ላይ እንደምንም ብለን አልፈን ኖረን መንግስተ ሰማያት እንድንገባ አይደለም እግዚአብሔር በዚህ ምድር ላይም የተትረፈረፈ ህይወት የሱ ክብር የሚገለጥበት ህይወት ሰላምና ረፍት የበዛበት ደስታ የበዛበት ህይወት እንድንኖር የእግዚአብሔር ልብ ለኛ ይሄ ነው አንዳንድ ጊዜ ከሁኔታዎች የተነሳ ይሄ ላይ መስለን ይችላል አንዳንድ ጊዜ ከምናየው ነገር የተነሳ ይሄ ላይ መስለን ይችላል ብዙዎቻችን እናስበው እንዴት ነው በቃ ድኛለሁ መንግስተ ሰማያት ገባለሁኝ ስለዚህ እዚህ ምድር ላይ ግን በቃ የታገልኩም ኖሬ ከዛ በኋላ መንግስተ ሰማያት ሲሄድ ነው እመወርሰው ረፍትን ማገኘው ብለን እናስብ ይሆናል ግን መንግስተ ሰማያት የሚጀምረው